የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሚያዝያ 9 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። በትግራይ ክልል የከፍተኛ ትምህርት ተቋማትን ለመቀላቀል የሚሰጠውን ፈተና የወሰዱ ተማሪዎች ቁጥር ዝቅተኛ እንደነበር የክልሉ ቢሮ አስታውቋል። በሐዋሳ ከተማ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች የከተማዋ ነዋሪዎች የኮቪድ-19 ወረርሽኝን መከላከል ላይ ያላቸውን ቸልተኝነት እንዲያቆሙ የእግር ጉዞ በማድረግ ተማጸኑ የሚሉትና ሌሎችም ዝግጅቶች አሉ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። በአማራ ክልል ሰሜን ሸዋ ውስጥ የሚስተዋለው አለመረጋጋት ዛሬ መቀጠሉ ታውቋል። ታጣቂዎች ዛሬ ከቀትር በኋላ ሸዋሮቢት ከተማና ወቀት ወረዳ ላይ ጥቃት መክፈታቸውንና የከተማይቱ ነዋሪም ከጥቃቱ እየሸሸ መሆኑን መስፍን አራጌ ነዋሪዎችንና የመንግስት ባለስልጣን አነጋግሮ እንዲሁም የአማራ ክልልን መግለጫ አካቶ ተከታዩን ዘግቧል።
ማምሻውን በደረሰን የስልክ መረጃ መሰረት ሸዋሮቢ መግቢያ ላይ በሚገኘውና ዙጥ እየተባለ በሚጠራው አካባቢ ከፍተኛ የተኩስ ልውውጥ ሲደረግ ነበር። ይህንንም የሸዋሮቢ ከተማ አስተዳደር መንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ባልደረባ ኑሩ መሐመድ አረጋግጠዋል። አቶ ኑሩ ሁኔታዎች ከቁጥጥር ውጪ ወጥተዋል ይላሉ።
አይ ከባድ ነው። ሰውም በጣም እንትል ያለ ነው፣ እየለቀቀ ነው። በጣም ምንም አንድም ሰው በቃ አልቀረም። በቃ በጣም ከፍተኛ ስጋት አለበት። በኋላ ነገር እየተፋፍሟል ይመስለኛል። አሁን ራሱ ሰው እየ
ሀሎ አቶ ኑሮ፣
ከባድ ሁኔታ ላይ ያለ ነው ወንድሜ። በምንም አይነት አምር ምንም ልል አልችልም። በቃ ይኸው ሳቅም በላይ ነው የሆነው ወንድሜ።
ህይወታችንን ለመታደግ በሽሽት ላይ ነን ያሉ የከተማዋ ነዋሪም ጥቃቱን የሚፈጽመው አካል በከባድ መሳሪያ የተደራጀ በመሆኑ ነዋሪው ብቻ ሳይሆን የአካባቢውን ጸጥታ ለማስከበር የተሰማራው ሰራዊት ላይም ጉዳት እንደደረሰበት ገልጸዋል።
በቃ አለቅን። ህዝቡ አልቆ አሁን ወደ ሸዋሮ ቤት እየገቡ ነው። ዙቂ ላይ ደርሰዋል። ህዝቡ ሸሽቷል። አለቀ። ሰራዊቱም አልቻለም። ሰራዊቱም ተመታ። ፍላሽና ከባድ መሳሪያ እንዳልሆነ አለ። እየሸሸን ነው አሁን። ምን ባት ላይ ወደዛ እየሸሸን ነው። ምንም
የሞቱ አሉ?
በጣም የሞተ ይገልጠዋል። አሁን አቅፏል። ገበሬውም ያ ገበሬው ነው እና ልዩ ኃይሉ ነበረ እይጨረሱ ወረዳው በጣም የበላይ ነው አለ ሸዋሮቢት። አሁን ያው በቃ እነሱ ተኋላ እያየን ነበረ። እነሱ ሲለቁ ህዝቡ በቃ እንዲያለ ተበተነ። የሄድበትን አያውቀውም።
በከተማዋ የሚገኙ መኖሪያ ቤቶችና የንግድ ተቋማትን በእሳት መያያዛቸውን ነው ያመለከቱት።
የክልሉ መንግስት ምንድን ነው ይህንን ምን የምን ያክል ህዝቡን ከሌለ ማንን ይመራል ተብሎ ነው
የሰሜን ሸዋ ዞን አስተዳዳሪ ታደሰ ገብረ ጻድቅ ትናንት ለአንድ የሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ችግሩ ከአቅም በላይ የሆነ መምጣቱን ተናግረዋል። የክልሉ ሰላምና ህዝብ ደህንነት ጉዳዮች ቢሮ ኃላፊ ሲሳይ ዳምጦ ምሽቱን ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ ኦነግ ሸኔና ተከታዮቹ ያሏቸው ኃይሎች ጥቃት መፈጸማቸውን፣ ሰብአዊ ጉዳት መድረሱንም ተናግረዋል። የጸጥታ ኃይሉ ከፌዴራል መከላከያ ሰራዊት ጋር በመተባበር በአጭር ጊዜ ውስጥ ችግሩን በቁጥጥር ስር ለማዋል እንደሚንቀሳቀስ አረጋግጠዋል። በማዕከላዊ ጎንደርና በምዕራብ ጎጃም አካባቢዎችም የአካባቢውን ጸጥታ ለማደፍረስ ሙከራዎች መደረጋቸውንና የሰው ህይወት ማለፉንም ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን አመሰግናለሁ ለዘገባው። የኢትዮጵያ መንግስት ባለስልጣናት ኦነግ ሽኔ የሚሉትና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩትን ታጣቂ ቡድን ምላሽ ለማግኘት ጥረት ያደረግነን የቡድኑ የምዕራብ እዝ አዛዥ መሆናቸውን የገለጹና መሮ እንደሚባሉ ለቪኦኤ ተናገሩ የቡድኑ መሪ በቅርቡ በሰጡት ቃል በሲቪሎች ላይ ፍጹም ጥቃት እንደማይሰነዝሩ ገልጸው እንደነበረ ይታወሳል። ተጨማሪ መረጃዎችንና መላሾችን ይዘን እንመለሳለን። ኢትዮጵያ ውስጥ በኮቪድ-19 ምክንያት እየተመዘገበ ያለው የሞት መጠን ከ3300 ማሻቀቡን የጤና ሚኒስቴር አስታውቋል። ሚኒስቴሩ እስከ ትናንት ምሽት ድረስ የነበረውን አጠቃላይ መረጃ በያዘና ዌብሳይቱ ላይ ባሰፈረው መግለጫ በአንድ ቀን ብቻ 15 ሰው መሞቱን ተቆሟል። በኮቪድ-19 እስከ ትናንት የሞተው ሰው ቁጥር 3300 መሆኑን የሚጠቁመው የሚኒስቴሩ መረጃ 1013 ሰው በጽኑ ታሞ እንደሚገኝም አመልክቷል። ይህ በእንዲህ እንዳለ በዓለም ዙሪያ ኮቪድ-19 ያደረሰውን ጉዳት እየመዘገበ ያለው የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ወረርሽኙ በአንድ ዓመት ውስጥ ከ3 ሚሊዮን በላይ ለሚሆን ሰው ህልፈት ምክንያት መሆኑን ዛሬ ገልጿል። ዓለም ክትባት ለማዳረስ እየተጣደፈ ባለበት ጊዜ የቫይረሱ መስፋፋት መጠንም በከፍተኛ ሁኔታ እያሻቀበ መሆኑን ማዕከሉ አመልክቷል። የኮቪድ-19 መከላከያ ክትባቶችን በተጣደፈ ሁኔታ ለሚሊዮኖች እየሰጠች ያለችው ዩናይትድ ስቴትስ ከዓለም 140 ሚሊዮን የኮሮና ቫይረስ ተጋላጮች ቁጥር ከ31 ሚሊዮን ተኩል በላይ የሚሆኑትን በመያዝ አሁንም በሰንጠረዡ አናት ላይ የምትገኝ ሲሆን ህንድ በ14 ተኩል እንዲሁም ብራዚል ወደ 14 ሚሊዮን በሚጠጋ ተጋላጭ እየተከተሏት ናቸው። የቫይረሱ የመስፋፋት መጠን ባለፉት 2 ወራት ውስጥ ከእጥፍ በላይ መጨመሩንና በተለይ ባለፉት 6 ሳምንታት ውስጥ በተከታታይ እያሻቀበ መምጣቱን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት ተናግረዋል። ዩጋንዳ ውስጥ ባለፈው ጥር በተካሄደው ምርጫ ወቅትና በመረጡኝ ዘመቻውም ጊዜ ዲሞክራሲያዊ ሂደትን ለማደናቀፍ ሰርተዋል ወይም ተባባሪ ሆነዋል ባለቻቸው ግለሰቦች ላይ የቪዛ እገዳ መጣሏን ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትዊተር ገጻቸው ላይ ባሰፈሩት መልእክት ፕሬዚደንት ዮዌሪ ሙሴቬኒ ለስድስተኛ የስልጣን ዘመን ማሸነፋቸው የተነገረበት ምርጫ ነጻም ፍትሃዊም አልነበረም ብለዋል። ሚኒስትሩ በዚሁ መልእክታቸው ላይ የዩጋንዳ መንግስት አድራጎቶች ሀገሪቱ እያሳየች ያለችው የዲሞክራሲና የሰብአዊ መብቶች ይዞታዎች ማሽቆልቆል ማሳያ ናቸው ብለዋል። የቪዛ እገዳው የተጣለባቸውን ግለሰቦች ማንነት መግለጫው አልተናገረም። በምዕራብና በደቡብ ቻይና ባህሮች አካባቢ ያለውን ሁኔታ ጨምሮ ቻይናና ሰሜን ኮሪያ ደቅነዋቸዋል ያሏቸውን ፈተናዎች በጋራ ለመጋፈጥ ከጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ ጋር መስማማታቸውን የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስታወቁ። ባይደን ወደ መንበረ ስልጣኑ ከዘለቁ ወዲህ የውጭ መሪ ዋይት ሃውስ ቤተ መንግስት ውስጥ ተቀብለው ሲያነጋግሩ የመጀመሪያው ከሆኑት ጠቅላይ ሚኒስትር ሱጋ ጋር ትናንት ካደረጉት የአንድ ቀን ምክክር በኋላ ለጋዜጠኞች በጋራ መግለጫ በሰጡበት ወቅት ለጃፓንና ለሀገራቸው ትስስር እንደ ብረት የጠነከረ ያሉትን ድጋፍ እንደሚሰጡ አስታውቀዋል። መሪዎቹ በጋራ ባወጡት መግለጫ ላይም ቻይና በምስራቅ ቻይና ባህር ላይ ያለውን ነባር ሁኔታ ለመለወጥ በተናጠል የምታደርገውን ማንኛውንም ሙከራ እንደሚቃወሙና በደቡብ ቻይና ባህር ላይም አለኝ በሚተለው ህገወጥ ሲሉ በጠሩት የይገባኛል ጥያቄና እንቅስቃሴዎች ላይ ያላቸውን ተቃውሞም በድጋሚ እንደሚያረጋግጡ አመልክተዋል። ሚስተር ሱጋ ከፕሬዚደንት ባይደን ጋር ከመገናኘታቸው ቀደም ብሎ የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ በቻይና ላይ የተዛባ አመለካከት ባላቸው ሀገሮች ተመርተው እንዳይሳሳቱ ሲል አስጠንቅቆ ነበር። ጃፓን ውስጥ 55,000 የዩናይትድ ስቴትስ ወታደሮች የሚገኙ ሲሆን ሀገሮቹ ወታደራዊ ትብብራቸውን የእስያ ሰላምና መረጋጋት መሰረት ሲሉ ይጠሩታል። ክቡራትና ክቡራን፣ ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ አዳነች ለመልሳችሁ።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.vnews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አድማጮች፣ ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅምሻ እናሰማችሁ። ወደ ቀዳሚው ዝግጅታችን እናምራ። በትግራይ ክልል የከፍተኛ ትምህርት ተቋማትን ለመቀላቀል የሚሰጠውን ፈተና የወሰዱ ተማሪዎች ቁጥር ዝቅተኛ እንደነበር የክልሉ ቢሮ አስታውቋል። 12,000 የሚሆኑ ተማሪዎች ፈተናውን ይወስዳሉ ተብሎ የተጠበቀ ቢሆንም በክልሉ የተፈጠረው ግጭትን ተከትሎ በነገሰው የጸጥታ ስጋት ምክንያት በተዘጋጁ የመፈተኛ ጣቢያዎች የተገኙ ተማሪዎች ቁጥር 2,000 ብቻ እንደነበርም ተሰምቷል። ችግሩን ለመፍታት እየተደረጉ ስላሉ ጥረቶችና ተያያዥ ጉዳዮች ለማወቅ አቶ ስዩም የክልሉን ትምህርት ቢሮ ምክትል ኃላፊ ኢንጂነር አስቴር ይትባረክን በስልክ አነጋግሯል።
እንግዲህ በትግራይ ክልል ውስጥ የነበረው ግጭት በተለየ ከፍተኛ ትምህርት ተቋማትን ለመቀላቀል ይዘጋጁ በነበሩ ተማሪዎች ላይ ምን አይነት ጫና ፈጥሯል?
አዎ፣ ጫናው ይሄ ግልጽ ነው ለማንም። ምክንያቱም አንድ ጦርነት ላይ በተለይ አጋጣሚ ይሆናል ሳትሎ በተለይ ተማሪ ሆነ ይሄንን ነገር ሐሳቦች ሳታስገባው ነገ ጧት ተምሬ ሰው ሆናለሁ፣ ነገ ጧት ሀገሬን እረዳለሁ፣ ነገ ጧት እዚህ ደርሳለሁ እያለ ይሄንን ነገር ሲፈጠር በጣም ትልቅ ጫና ነው የሚደርሰው እና ይሄ ግልጽ ነው። ጦርነት ወይም እንደገና በአንድ ሀገር ላይ እንደዚህ አይነት ችግር ሲፈጠር ጫናው በጣም ከፍተኛ ነው። በህብረተሰቡ በሳይኮሎጂካል ኢኮኖሚካል በጣም ትልቅ ጫና ያመጣል።
ለመሆኑ በዚህ ችግር ውስጥ ነው ዘንድሮ ላይ የከፍተኛ ትምህርት ተቋማትን ለመቀላቀል ምን ያክል ተማሪዎች ፈተናውን ወሰዱ? ያመጡት ውጤት ምን ይመስላል?
የጠበቅነው ወደ 12,000 ተማሪዎች ነበር ልናስፈትን የጠበቅነው፣ ግን ያንኑ ነገር አልተቻለም። ባለው እዛ በተፈጠረው ችግር ተማሪዎቹ ተበታትነዋል። ተማሪዎቹ ወደ ሌላ ቦታ ሞቭ ያደረጉ አሉ ወይም የሄዱ አሉ በጦርነት ምክንያት እና በተቻለ መጠን ግን ያው የፌዴራል መንግስት በአራት ዩኒቨርሲቲ ላይ ነበር የመደባቸው። አራት ዩኒቨርሲቲ ሲመደቡ በአቅራቢያው ያለው ዩኒቨርሲቲ ላይ በራያ ዩኒቨርሲቲ፣ በአክሱም ዩኒቨርሲቲ፣ ሽሬ፣ መቀሌ ዩኒቨርሲቲ ነበር የተደረገው። ያንኑ ሲደረግ ግን ተማሪዎቹ እምነት ኑሯቸው ሊመጡ አልቻሉም። ምክንያቱም ያንን ህብረተሰቡም አልተረጋጋም፣ ተማሪዎቹም አልተረጋጉም። በተቻለ መጠን ግን አናውንስ አድርገን ለሁሉም እንዲደርሳቸውና መልእክቱ እንዲደርሳቸው አድርገናል። ግን እንዳሰብነው አልመጡም። ጥቂቶቹ ግን የተፈተኑት በጣም በሚያሳዝን ሁኔታ ነው የተፈተኑት። በጭንቀት እያሉ ፈተና ሲባል በተፈጥሮም ያው ተማሪ ስትሆን ትጨነቃለህ ፈተና ሲገባ። ከዛ በላይ ደግሞ በተፈጠረው በሀገሪቷ ችግር ላይ ሴት ስትሆን ትደፈሪያለሽ እዛ ስትሄጂ፣ ወንድም ሚሊተሪ ትሆናለህ ወይም እንደገና ከሌላ ጋር ከፖለቲካ ጋር ያያይዙታል፣ አንተ ባንዳ ሆነሃል ይሉታል። እና ያንንም ቆርጦ ግን እኔ ይህን ነገር እድል ማምለጥ የለብኝም ተዘጋጅቻለሁ የሚለው መንፈስ ይዘው የመጡት ተማሪዎች ለእኛ ከዛ ከጠበቅ ነው 12,000 በላይ ናቸው ብዬ ነው የማስበው። እግዚአብሔር ይመስገን ውጤቱንም ከሙሉ ክልሎች እነዛ የተፈተኑ ልጆች ናቸው በጣም ትልቅ ከፍተኛ ውጤት ያመጡ ተማሪዎች ማለት ነው።
ቁጥራቸው ምን ያክል እንደሆነ የሚታወቃል?
አዎ፣ ወደ 2,000 ተማሪዎችን ተፈትነዋል።
እንግዲህ ቀድመው ጠቀስ እንዳደረጉልኝ ባለው ችግር የተነሳ ፈተናውን መውሰድ የቻሉ ተማሪዎች ቁጥር አናሳ ነው። ነገሮች ሲረጋጉ እነዚህ ተማሪዎች ዳግም ፈተናውን እንዲወስዱ የተቋረጠው የትምህርት ህይወታቸው እንዲቀጥል እቅድ ይኖር ይሆን? እንዳሉት ከአቅም በላይ የሆነ ችግርም ነው አብዛኞቹን የከለከላቸው። ይህን ታሳቢ ያደረገ አዲስ እቅድ ይኖር ይሆን
ላልተፈተኑ ተማሪዎች? አዎ፣ በደንብ አለ። አሁን ያው እንደውም ዝግጅት ጀምረናል። እንዲመዘገብ ምዝገባ ጀምረናል። ፕሮፖዛሉ አውጥተናል። ያው እንደ ባለፈው በአራት ዩኒቨርሲቲ ሊሆን ይችላል። ሴንተሩ ነው ያልተለየው፣ ወይም እንደገና አሁን የጸጥታ ጉዳይ እየተሻሻለ የመጣበት ሰዓት ስለሆነ በአካባቢያቸውም ሆነው እንዲፈተኑ የሚለው ነገር ያው አሰስመንት እየተካሄደ ነው ያለው። ግን ለእነሱም ፈተና እንደሚሰጡ ያው አለ።
ክልሉ ከሌሎች የኢትዮጵያ ተማሪዎች ጋር ተወዳዳሪ የሚሆኑ ተማሪዎች የወጡበት የነበረ ክልል ነው። ወደ ቀደመ ይዞታው ይመለስ ዘንድ ምን መደረግ አለበት ይላሉ?
አዎ፣ ህብረተሰቡ ያው ማረጋጋት ነው፣ ተማሪውን ማረጋጋት ነው። አሁን ወደ ማረጋጋት እየመጣ ነው። እምነት ነው ስላልተማመንን። ምክንያቱ የሚወራው ወሬዎች ይሄ ጥቃቱ አለ፣ ስጋት አለ። ጦርነት ተካሂዶ ስጋት የለም አይደለም። ወላጅ ይፈራል ልጁን ለመላክ እንጂ እንዲማርለት የማይፈልግ ወላጅ ወይም እንዲማርለት የማይፈልግ ወንድም እህት ህብረተሰብ የለም። ይህንን ግልጽ ነው። ግን በተፈጠረው ችግር ስጋት ያድርበታል። እምነት የለውም። እንዲህ ይሆናል ወይ ይሆናል እንደዚህ ይሆናል የሚል ስለነበረ ነው እነዛን ልጆች ያሰብናቸው ልጆች ሳይፈተኑ የቀሩት። አሁን ግን በነዛ ልጆች አርአያ ወይም እንደገና በነዛ ልጆች መረጃ ሊሆኑ ስለቻሉ ለህብረተሰቡ እንደውም በስልክ እየደወሉ መቼ ነው ፈተናውን ወይም እንደገና መቼ ነው የምንፈተነው እያሉ ስልክ እየደወሉ ሁሉ ነገር ይከታተላሉ። እና ወላጆች ራሱ እስከ ትምህርት ቢሮ እየመጡ መቼ ነው የልጆቻችን ፈተና የሚደርሰው እና እናዘጋጃቸዋለን ሌላ ሀገር ስለላክናቸው ወደዚህ እንድናስመጣቸው እያሉ እሳቸውም እየጠየቁ ነው። ይሄንን የሚያስረዳ ባለው በክልሉ ላይ ጸጥታና የመረዳዳት እየተሻሻለ መምጣቱ ነው እና አሁን በበለጠ ወደ ፈተና ይገባሉ ብለን እናስባለን፣ ተስፋ እናደርጋለን።
የማካካሻ ፈተናዎች የሚሰጡበት የጊዜ ገደብ ተቆርጦ ይሆን ወይንስ ለወደፊቱ በሚኖረው ጊዜ ውስጥ የሚገለጽ ነው?
እስካሁን በዚህ ቀን ይፈተናል አልተባለም። ያው በኢትዮጵያ ደረጃም የምርጫ ቀን ስላለ እሱን ያው ፌዴራል መንግስት ስለሚያወጣው እስካሁን የቆረጠው በዚህ ቀን የሚል ነገር የለም። ግን ተማሪዎቻችን የማዘጋጀት እና ትምህርት ቤት ውስጥ ለማስገባት ዝግጅት ላይ ነው ያለን። ምክንያቱ ተማሪዎች መማር ስላለባቸው ኢቨን የ12ኛ ክፍል ብቻ ሳይሆኑ ሌሎች ቀሪዎች ደረጃዎችም ከአንድ እስከ 11 ያሉ ተማሪዎችም መግባት አለባቸው፣ ከሰኞ በኋላ መግባት አለባቸው ብለን ያው መምሪያ አውርደናል። ከዚህ በፊት ነው መምሪያው ከካቲት 8 ጀምሮ ነው መምሪያ የወረደው። አሁን ግን በኃይለኛ ተጠናክሮ ተማሪዎቹና አስተማሪዎችን መገናኘት አለባቸው። ምክንያቱ በኮቪድ ጊዜ የሚደርሳቸው ቤታቸው በመዋል ብዙ ጥቃት የሚደርስባቸው አሁን ደግሞ ከዛ በላይ እየተጠቁ ነው። ልጆች ወደማይሆን ነገር ሽፍት እያደረጉ ነው። በተለይ አሁን ከትምህርት ቤት ሳይውሉ ወይም እንደገና ትምህርት ቤት ሳይገቡ ሲውሉ በሀገሪቷ ላይ የማይለመድ ነገሮች ካርታ፣ ሌላ ሌላ ነገሮች ሌብነት ላይ እየተሰማሩ ነው ያሉት እና ልጆችን እየጎዳናቸው ነው ያለን እና ልጆችን ወደ ትምህርት ቤት ማምጣት ግድ ይለናል እና ያንኑ ነገር እየሰራን ነው።
ኢንጂነር አስቴር ይትባረክ፣ የትግራይ ክልል የትምህርት ቢሮ ምክትል ኃላፊ፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ እመኛለሁ።
አሜን። እግዚአብሔር ይስጥልኝ።
በዩናይትድ ስቴትስ ብዙዎቹን ኢላማ ያደረጉ ግድያዎች አልተቋረጡም። አሜሪካውያን እነኝህን ፍጅት የሚያደርሱ ጥቃቶች ለመቀነስና አልፎ አልፎ ከሚታዩት የተናጠል ድርጊቶች እንዴት መለየት በሚቻልባቸው መንገዶች ላይ አሁንም እንደተከፋፈሉ ናቸው። በጦር መሳሪያ በሚፈጸሙ ጥቃቶች ሳቢያ በዩናይትድ ስቴትስ በየዓመቱ በአስር ሺዎች የሚቆጠሩ ሰዎች ሕይወታቸውን ያጣሉ። ማይክ ኦሱሊቨን መፍትሄ ሊሆን ይችላሉ በሚባሉ እርምጃዎች ዙሪያ የጉዳዩ አዋቂዎች ያቀረቧቸውን ሀሳቦች ያካተተበትን ዘገባ አሉላ ከበደ ያቀርበዋል።
ባለፈው ሰኞ ሚያዝያ 4/2013 ዓ.ም በኖክስቪል ቴኔሲ ውስጥ በሚገኝ አንድ ትምህርት ቤት ውስጥ በዚያ በነበሩ ላይ በተከፈተ ተኩስ አንድ ተማሪ ሲገደል አንድ የፖሊስ መኮንን ቆሰለ። በጆርጂያ ክፍለ ግዛትም ባለፈው ወር በሶስት የፍልውሃ የሰውነት መታሻና ሌሎች አገልግሎቶች መስጫዎች ውስጥ በተፈጸመ ጥቃት 8 ሰዎች ሲገደሉ ከነኚህም መካከል 6ቱ ሆን ተብሎ የጥቃቱ ኢላማ የተደረጉ የእስያ ተወላጅነት ያላቸው ሴቶች ነበሩ። ከዚያም አንድ ሳምንት ባልሞላ ጊዜ ውስጥ በኮሎራዶ የሸቀጣሸቀጥ መደብር ውስጥ 10 ሰዎች በጥይት ተደብድበው ተገደሉ። ካሊፎርኒያም ውስጥ መጋቢት 22/2013 ዓ.ም በዚያው ሰሞን ግድም መሆኑ ነው የተፈጸመ ጥቃት አንድ የ9 ዓመት ታዳጊን ጨምሮ 4 ሰዎች ተገደሉ። በአገር አቀፍ ደረጃ መሪዎች ምን ማለት እንደሚቻል እንኳን ግራ ተጋብተዋል። አስተያየት ከሰጡት ውስጥ አንዱ ፕሬዚዳንት ጆ ባይደን ናቸው።
And a state that I even hate to say it because we're saying it so often. My heart goes out. Our hearts go out for the survivors.
ብዙ ጊዜ ደጋግመን ስላልነው እኔ ማለቱን ራሱን አልወደውም። በጣም አዝናለሁ። ጥቃቱ ለደረሰባቸውና ለተረፉት ልባዊ ሐዘናችንን እንገልጣለን።
ትክክለኛ ግጽታው ከዚህም የከፋ ነው። ባለፈው ዓመት ብቻ ቁጥራቸው 20,000 የሚደርስ አሜሪካውያን በጥምንጃ አማካኝነት በተፈጸሙ ጥቃቶች ሲገደሉ፣ ሌሎች 24,000 ያህል ሰዎች ደግሞ ራሳቸውን ታጥፍተዋል። በመሳሪያ አማካኝነት የሚፈጸሙ ጥቃቶችን የሚያጠናና የሚዘግበው ለትርፍ ያልቆመ ተቋም እንዳሰፈረው መረጃ ይሁን እንጂ አሜሪካውያን አሁንም በጥምንጃ ባለቤትነት ጉዳይ ላይ እንደተከፋፈሉ ነው። አዳም ዊንክለር በሎስ አንጀለሱ የካሊፎርኒያ ዩኒቨርሲቲ የሕገ መንግሥት ጉዳዮች ጥናት አዋቂ ናቸው።
There are a lot of people who think there are too many guns in America and that the key to reducing gun violence, which by all accounts is far too common.
ዩናይትድ ስቴትስ ውስጥ መጠኑ እጅግ የበዛ ጠመንጃ ይዘዋወራል ብለው የሚያምኑ ብዙ ሰዎች አሉ። እናም በስፋት የሚታዩትን በመሳሪያ ወይም በጠመንጃ አማካኝነት የሚፈጸሙ ጥቃቶችን ለመቀነስ ቁልፉ የጠመንጃ አለያም የተለያዩ መሳሪያዎችን ሽያጭና ዝውውር መገደብ ነው ብለው ያምናሉ። ሌላኛው የአገሪቱ ክፍል ደግሞ በጠመንጃ ወይም በመሳሪያ የሚፈጸሙ ጥቃቶችን ለመቀነስ መፍትሄው ተጨማሪ ጠመንጃ ነው ብሎ አጥብቆ ያምናል።
እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት ፒዩ የተሰኘው የምርምር ማዕከል ጥናት እንዳመለከተው ከጠቅላላው ሕዝብ ከ40% በላይ የሚደርሱት አሜሪካውያን በቤታቸው አንድ ወይም ሁለት የመሳሪያ አይነት አለ። የመብት ተሟጋቾች እንደሚሉትም የጠመንጃ ባለቤትነት መብት በሕገ መንግስቱ ተደንግጓል። ሁለት የተከፈለውንና ጽንፍና ጽንፍ ያዘውን አስተያየት በመጽሐፋቸው የተነተኑት ዊንክለር እንዳስረዱትም ክፍተቱን መሙላት በጣም ከባድ ነው። ይሁንና የየግዛት መንግስታት ግን በተናጥል ጥብቅ ደንቦችንና ገደቦችን ተግባራዊ ማድረግ ችለዋል። ደራሲና ተንታኙ ዴቪድ ሄሚንዌይም መሳሪያ አማካኝነት የሚፈጸም ጥቃት በህብረተሰብ ጤና ላይ እንደተጋረጠ ችግር መወሰድ አለበት ይላሉ።
Public health approach has been incredibly useful over the last 150 years and
ዓለምን ለደህንነት ዋስትና ያላት ስፍራ ለማድረግ ባለፉት 150 ዓመታት ውስጥ በህብረተሰብ ጤና አጠባበቅ ጎራ የተሰራው ስራ እጅግ ከፍ ያለ ጠቃሚ ውጤት ተዘግቦበታል።
የንጽህና አጠባበቅን በማሻሻል ተላላፊ በሽታዎችን በመከላከልና በመቆጣጠር እንዲሁም ሌሎች እርምጃዎችን በመውሰድ በዚህ ጊዜ ውስጥ ብቻ በአማካይ የሰው ልጅ እድሜ በጥፍ አድጓል ነው ያሉት የሃርቫርዱ የጤና ፖሊሲ ምሁር።
We didn't ban cigarettes, but we've done much better about cigarettes. We didn't ban automobiles and
ሲጋራ የማጤስን ልማድ ጨርሶ አላገድንም። ነገር ግን ሲጋራን በሚመለከቱ ጉዳዮች ዙሪያ ሁነኛ እመርታ አስመዝግበናል። በሚከተሉ አደጋዎች ሳቢያም አውቶሞቢሎችን መገልገል አላቆምንም። ነገር ግን የተሽከርካሪዎችን ለደህንነታችን አመቺ መሆን ማረጋገጥ በሚያስችሉ መንገዶች ዙሪያ የተሻለ ማከናወን ችለናል።
ሄምንዌይ አክለውም በአውቶሞቢል ደህንነት ላይ የተደረጉ ማሻሻያዎች ጥሩ ምሳሌ የሚሆን መነሻ ሊሰጡ ይችላሉ ይላሉ። አሽከርካሪዎች መቀመጫቸው ላይ ያለውን ቅብቶ በአግባቡ እንዲጠቀሙ በማድረግ በአደጋ ጊዜ በአየር የሚሞላውና አሽከርካሪዎችንና ተሳፋሪዎቻቸውን ግጭቶች ከሚፈጥሩ አደጋዎች የሚከላከለው የአየር ከረጢት እንዲሁም በአደጋ ጊዜ የሚሰበሰብ አረግራጊ ዘንግና የመሳሰሉ ሌሎች ለደህንነት የሚያግዙ ዘዴዎችን በተሽከርካሪዎች ላይ በመቅጠም ባለፉት 60 ዓመታት ውስጥ በእያንዳንዱ ርቀት በሚደረግ ጉዞ ይደርስ የነበረውን የአውቶሞቢል አደጋ በ85% መቀነስ ተችሏል። የትኛውም አንድ አይነት መንገድ በመሳሪያ አማካኝነት የሚፈጸም ጥቃትን በብቸኝነት ስትወዳኛው አያስወግድም ይላሉ የቅድሙ የሕግ አዋቂ ሄምንዌይ። ነገር ግን በተጨባጭ ዓለም የተሞከሩና የሰሩ ማስረጃዎችን በመጠቀም የትኛው ውጤታማ እንደሆነ ለማወቅ እንዲሁም ጥምንጃ ያላቸውን ሰዎች እንደ አጋር መያዝ ይረዳል ባይ ናቸው። የጥምንጃ ባለቤትነት መብትና የመሳሪያ ቁጥጥር ደንብ ሁለቱም የአሜሪካ ታሪክ አንድ አካል ናቸው። እንደ ሕገ መንግስታዊ ጉዳዮች አዋቂ ዊንክለር አስተያየት ግን ጽንፍ በያዙ አቋሞች በተከፋፈለች ሀገር ውስጥ የጋራ መግባባት መፍጠር አዳጋች ነው። ይህም ሆኖ ግን የተለያዩ ግዛቶች በተናጠል በወሰዷቸው እርምጃዎች የጦር መሳሪያ የመያዝ ሕገ መንግስታዊ መብትን ሳይገፉ የመሳሪያ ባለቤት የሚሆኑ ግለሰቦችን የቀደመ ወይም የጀርባ ታሪክ ፍተሻ እያሰፉና ለአደጋ ያጋልጣሉ የሚሏቸውን ክፍተቶችም እየዘጉ መሆናቸውን ይናገራሉ።
What I think we need to do as a society, I hope, is that we can move beyond the extremes of both sides. One side that says
እንደሚመስለኝ እንደ ህብረተሰብ ማድረግ ያለብን በሁለቱም ወገን ጽንፍ ከያዙት አልፎ ማየት መቻል ነው። አንደኛው መሳሪያ የመያዝ መብት አለን ከሚል እሳቤ በመነሳት ምንም አይነት የመሳሪያ ቁጥጥር ሊኖር አይገባም የሚል ሲሆን፣ ሌላኛው ወገን ደግሞ ቀድሞውንም መሳሪያ የመያዝ መብት ሊኖረን አይገባም፣ ስለሆነም ጥብቅ ቁጥጥር ተግባራዊ ይሁን፣ አንድም መሳሪያ አይፈቀድ የሚል ነው።
በጠመንጃ ወይም በጦር መሳሪያ ማካኝነት የሚፈጸሙ ጥቃቶችን ጨርሶ ማስወገድ አይቻልም። እናም እንዲህ በተካረረና በታወቀ ድባብ ውስጥ የሰከኑ ውይይቶችን ማድረግም አደጋች ነው የሚሉት ባለሙያዎች፣ እነኚህን ቁጥራቸው የበዙ አደጋዎች ለመቀነስ ግን ከጋራ መግባባት ሊያደርሱ የሚችሉ መንገዶችን መፈለግ የግድ ነው።
ከተማ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች የከተማዋ ነዋሪዎች የኮቪድ-19 ወረርሽኝን መከላከል ላይ ያላቸውን ቸልተኝነት እንዲያቆሙ የእግር ጉዞ በማድረግ ተማጸኑ። የሲዳማ ክልል በበኩሉ የሕክምና ቦታዎቹ በወረርሽኙ በሚታመሙ ሰዎች ተይዘውብኛል፣ ከአቅማችን በላይ ሆኗል ብለዋል። የተማሪዎቹን የእግር ጉዞ የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዘገባ ልኮልናል።
የተማሪዎቹ ተማጽኖ ለሐዋሳ ከተማ ነዋሪዎች፣ ለወላጆቻቸውና ለመንግስት አካላት ነው። የማውንት ኦሊቭ ትምህርት ቤት ተማሪ ህፃን መግደላው ተላምረው በኮቪድ ምክንያት ትምህርት ተመልሶ እንዲዘጋ አልፈልግም ብላለች። የቫይረሱ ስርጭት ጨመረ ሲባልም የሚያስጨንቃት ይሄው እንደም ተናግራለች። ያ እንዳይሆን ስለሚፈልግ ነው ከጓደኞቻችን ጋር መሆን በሐዋሳ ከተማ ጎዳናዎች የእግር ጉዞ ያደረግነውም ብላለች።
አደመጣው በመክላት ለኮሮና ወረርሽኝ ጉዳቱን ለመናገርና ለማስጠንቀቅ ነው። አንደኛ የማዕፍና ፍንጫ ማስክ ማድረግ፣ እሱን ማድረጋችን እና እድረት የመጣ ስለሆነ እሱን መንግስት ደግሞ እሱን ይጨምርልን እላለሁ። እና ደግሞ ራሳችንን ከኮሮና ቫይረስ መጠበቅ አለብን ብዬ አምናለሁ። በማውንት ኦሊቭ ስኩል ላይ ጥንቃቄ አለ፣ ግን ተማሪዎች ቸልተኝነት ይታይባቸዋል። እሱን እንዳይኖር ለማድረግ ነው እዚህ የመጣ ነው።
በህፃን መቅደላው ትዝብት የሐዋሳ ከተማ ነዋሪዎች ኮሮና ቫይረስን በመከላከል ረገድ የሚያደርጉት ጥንቃቄ በግዴለሽነት ተሞላ፣ በመዘናጋት ታጀበና ኃላፊነት የጎደለው መሆኑን ተናግራለች።
እኔ እንዳየሁት ከሆነ ብዙ ሰዎች የአፍና አፍንጫ ጭንብል አያረጉም፣ ሳኒታይዘር አይጠቀሙም እና በብዛት ስለ ኮሮና እረስተውታል። እሱን እንዳይረሱና እንድናስታውሳቸው ነው እዚህ የመጣ ነው።
ለእኛ ስትሉ ተጠንቀቁ ያለችውና የህፃን መቅደላዊትን ጭንቀት የምትጋራው ምህረት እርሚያስ የአዲስ ከተማ ሁለተኛ ደረጃ ትምህርት ቤት ተማሪ ስትሆን ኮሮናን በተመለከተ ያለው የህዝብ እንቅስቃሴ ያሳስበኛል ብላለች።
ህብረተሰብ ማስክ እንዲያደርግ፣ ራሱን ንጽህናውን በሳሙና በውሃ እጁን እንዲታጠብ፣ በሳኒታይዘር ራሱን እንዲያጸዳ፣ ርቀቱን እንዲጠብቅ እና ማስክ እንዲያደርግ አስተላልፈናል። መንበርከካችን የሚገልጸው ያው ለህብረተሰቡ ልመና እንደማድረግ ማለት ነው። ራሳቸውን እንዲጠብቁ እየለመናቸው ነው ማለት ነው። ማለት ህብረተሰቡ አሁን ብዙ ኮሮናን ልምድ አድርጎ ችላ ብሎታል። ስለዚህ ችላ ስላለ ራሳችን ደግሞ እየለመናቸው ነው ራሳቸው እንዲጠነቀቁ፣ እባካችሁን ጥንቃቄ አድርጉ ለሚል ልመናችንን ለማሳየት ነው።
የንግስት ፍራ ትምህርት ቤት የአማርኛ ትምህርት አስተማሪ ዘውድት ዮሐንስ እኛ መምህራንና ተማሪዎች ተቸግረናል ብሏል። ቫይረሱ በቀላሉ የመከላከያ መንገዶችን በመጠቀም ማስቆም የምንችለው በመሆኑ ይህንን ማድረግ አለብንም ብሏል። ተማሪዎችም የጎዳና ጉዞ ያደረጉት ይህንን በተመለከተ ህዝቡን ለማንቃት ነው ብሏል።
ማህበረሰባችንን ማዳን እንፈልጋለን። ልጆቻችን በኮሮና ቫይረስ ምክንያት ትምህርት እንዲያጡ ወደ ቤት ተመልሰው አእምሯቸው እንዲበላሽ አንፈልግም። ከዚህ የተነሳ በተሰበረና ባዘነ ልብ ነው ልጆቻችን፣ ተማሪዎቻችን ማህበረሰቡን እንዲለምኑ ያደረግነው።
የተማሪዎቹ የእግር ጉዞ መዝጊያ ፕሮግራም በሐዋሳ ከተማ አሮጌ ስቴዲየም ሲደረግ የተገኙት የሲዳማ ክልል ምክትል ፕሬዝዳንት አቶ በየነ ብራሳ በቫይረሱ የሚያዙ ሰዎችን አስተኝተን የምናክምበት ቦታ አልቆብናል ብሏል። በርካታ ሰዎችንም በሞት እያጠናቸው ነው ሲሉ ተናግሯል።
ሁላችንም ቀላል የሆነውን ጥንቃቄ በመውሰድ የመከላከል እርምጃዎችን በመውሰድ ይህንን በሽታ መከላከል እንዳለብን ዛሬ ህጻናት በመንበርከክ ወላጆቻቸውን፣ ታላላቆችን፣ ወንድሞቻቸውን ተማጽነዋል። የዛሬው የልጆች የተማሪዎች መልእክት ቀላል ትርጉም የሚሰጠው አይደለም። አሁን ያለውን ሁኔታ በምንመለከትበት ጊዜ የወረርሽኙ መስፋፋት አስጊ ደረጃ ደርሷል። ከሚመረመሩት ሰዎች መካከል ለአብዛኛው ፐርሰንት ፖዘቲቭ እየሆነ እንዲገኝ ነው።
በሆስፒታሎቻችን መተንፈሻ ማሽኖች የሉንም። በመሆኑም ብቸኛውና አዋጭ መንገድ መጠንቀቅ ብቻ ነው ሲሉ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች፣ አሁን በኢትዮጵያ እየበረታ የመጣው የኮቪድ-19 መዛመትና ምርጫዎቻችንን ወደሚፈትሽ ውይይት ነው የምናመራው። በኢትዮጵያ ቁጥሩ በእጅጉ እየሳተበ የመጣውን ስርጭት የደቀነውን ፈተናና ሊወሰዱ የሚችሉ አማራጮችን አስመልክቶ ከሶስት የሕክምና ባለሙያዎች ጋር የተጀመረ ተከታታይ ውይይት የመጨረሻ ክፍል ነው ዛሬ የሚቀርበው። ዩናይትድ ስቴትስን ጨምሮ ባለፈው ዓመት በወረርሽኙ ክፉኛ በተጠቁ አገሮች መጀመሪያ ሰሞን የታየውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬ ኢትዮጵያ ይዞታ የሚበጁ የሚባሉ አማራጮችም በውይይቱ ይነሳሉ። ተወያዮቹ በዩናይትድ ስቴትስ የሚገኙ በኢትዮጵያ ጸረ ኮቪድ-19 ዘመቻ በንቃት የሚሳተፉ ሶስት ታዋቂ የሕክምና ባለሙያዎች ዶክተር እናውጋው መሐሪ፣ ዶክተር አሰፋ ደጃ መኮንንና ዶክተር ገበየሁ ተፈሪ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
በተጨባጭ ከልምድ ከታየው ከከበደው ፈተና ለኢትዮጵያ ሁኔታ ሊስማሙ ሊሰሩ ይችላሉ፣ ከኢትዮጵያ አቅምና ሁኔታ ጋርም መዛመድ የሚችሉ ናቸው ያላችኋቸውን ለይታችሁ አመላክታችኋል። ምናልባትም ይህ አሁን የምትነጋገሩበት የምታነሷቸው ሀሳቦች ለአድማጭ ብቻ ሳይሆን ለሙያ አጋሮቻችሁም ጭምር ይመስለኛል እንዲነጋገሩበት አማራጮቹን ከግምት እንዲያስገቡ የሚጋብዝ ውይይት ነው። ዶክተር ናውጋው መጨረሻ ላይ ከተነሳው ነጥብ ወደ እርሶ ልምጣ። እነኚህ ከፍተኛ መጠን ያለው ኦክሲጅን በፍጥነት ወደ ሰውነት እንዲገባ የሚያደርጉ መሳሪያዎች በአንጻራዊ ሁኔታ ውድ አይደሉም ሲባል በንጽጽር ነው ሁሉም ነገር እና በኢትዮጵያ ባለው ሁኔታ ሊሰራ ይችላል የሚለውን ቀደም ብላችሁ ምንስ ልናረግ እንችላለን በሚለው እንደ ሐሳብም እንዳቀረባችሁ ትወያዩበት እንደነበር ተከታትያለሁ። አንዳች ነገር ፈጥኖ ካልተደረገ የከፋ ሁኔታ ይከተል ይችላል የሚለው ስጋት ልትነጋገሩ እንዳደረጋችሁ ተመልክቻለሁ። እስኪ አካፍሉ ለአድማጮች እንደያቅም ሁሉም ሊያደርግ ከሚችለው አንጻር ምን ሊደረግ ይችላል? ምን አይነት ጥረቶች በውጭም ውስጥም ካሉ ሊሰራ ይችላል? ሊድን የሚችል ነፍስ መታደግ ይችላል ብለው ያምናሉ?
ጥሩ ነው አሉላ። አይ ቲንክ አንዱ ከባዱ ችግር የኤቲክስ ጉዳይ በእኔ በግል አስተያየቴ ኮቪድ ላይ ትልቅ የኤቲክስ ጉዳይ ያለ ይመስለኛል። አንዳንድ ሰዎች ኦክሲጅን ለም ግልጽ ላይ ስለሌለ ያው ይሞታሉ ብለን እናስባለን። አንዳንዶች ደግሞ አሁን እኔ እንደምሰማው በኮቪድ ከሆኑ ሆስፒታል ሄደው ለመተኛት 300,000 200,000 ምናምን አስይዙ ነው የሚባለው። እና እንዴት ነው ኢትዮጵያ ያሉ ነው ያንን ያህል እንደማይሰሉ ይችለው? እና ይሄ ፕራይቬት ሴክተሩ ከፓብሊኩ ጋር ከመንግስት ጋር እንዴት ነው ይህንን ነገር አንድል መደረግ ያለበት? አመለካከት ላይ የተዛባ ነገር ያለ ይመስለኛል። እንዴት ነው አዝን ሶሳይቲ ችግሩን በመረዳት እዚያ ግን ሀብታሙ እንደውም ሳይሰሩ ቤታቸው ቁጭ ብሎ ኢኮኖሚካሊ ሰፖርት የሚደረግበት መንገድ ይፈለጋል? እኛ እንደዚህ አይደለንም፣ ያንንም አንጠይቅም። ግን ደግሞ በሚታመሙበት ሰዓት እንዴት ነው ይሄ ፌርነት ያለው ለህዝባችን? ፌርነስ አንድ ነገር ስራጭ ለህዝቡ ድረስ በሚባልበት ጊዜ 300,000 ብር 200,000 ብር ካሳስክ ነው ኮቪድ ቱ ፕራይቬት ሆስፒታል ውስጥ የምትገባ ይባል? የሁሉም ገደብ መኖር አለበት። መንግስትም እንዴት ነው በመሀል ገብቶ እና አንዱ እሱ ነው። ሌላው ይሄ እኛ የመዘጋጀትና ያለመዘጋጀት ነው እንጂ አገሪቱ ይህንን ኦክሲጅን ማምራት አቅሙ አልፈቅድ ብሎ አይደለም። አይ ቲንክ እኔ እንደምሰማው የተወሰኑ ጤና ጥበቃ በኩል የተወሰኑ ቦታዎችን ሳይቶች ሎካልን ለማምረት እየሞከሩ ነው። በቀደምም ከቼክ ሪፐብሊክ ጋር ውል ተፈራርመዋል። ግን ምንድን ነው ይሄ ዝም ብሎ ለጤና ጥበቃ ብቻም ሳይተው ለምሳሌ ወደ 50 ሚሊዮን ዩኒቨርሲቲዎች አሉ፣ ቲችንግ ሆስፒታል አላቸው፣ እዚያ ስፔሻል ይገኛል። ለጊዜው ዛሬ ደህና ነው ተመሳም፣ ወደፊት ይሄ ቢሆን ይሄ ቢታሰብ እየተባለ በኮንቲኒቲ መታሰብና ብዙ ፕላን መደረግ የሚጠይቅ ነገር ነው። እና ለዚህ ነው ሁልጊዜ ይህንን እኔንም ያገባኛል፣ ይሄ የእሱ ፕሮብሌም አይደለም፣ የእሷ ፕሮብሌም አይደለም፣ የእኔ ብቻ አይደለም፣ የሁላችን ነው የሚል አስተሳሰብ ከሌለው ጥሩ ውጤት አይመጣም። አሁን ሁሉም ሰው ገብቶታል ይመስለኛል። ምክንያቱም ሁሉም አንገር ሁሉም ቤት ቅድም እንዳለው ዶክተር አሰፋ ሁላችንም አንድ ሳይሆን ሁለት ሶስት ሳይሆን ከዚያ የበለጠ ታመም ወይ ከፋሚሊ ውስጥ የሞት እንደዚህ ስለምናውቅ አሁን ታናቁም አንድ የተጀመረ ነው እስከ መጨረሻው ውጤት እስከምናይድ ወቀሳ አድርገን ካልሰራን የአሜሪካን ፕሮብለም እዚህ ነው። በመሀል ቴክሳስ እስመት ማድረግ አያስፈልግም አይሆንም ብለው ይረብሹታል፣ ያውቁታል። ከዛ እንደገና ከዛ ውስጥ መውጣት አይቻልም። እና ለዚህ ነው ሊደርሽፕ በተለይ እንደኛ አይነት ሀገር ወሳኝ ሮል አለው። ሚዲያ ውስጥ ብዙን ማስተማር ወሳኝ ሮል አለው። ሁላችንም አሁን አለንበት ላይ ደረሰን የኢትዮጵያ ህዝብ ረድቶን ነው እና እንዴት አድርገን ነው ሁኔታውን አስተካክለን ሊታከሙ የሚችሉበትን መንገድ መፈለግ ያለብን? አሁን ያለው አካሄድ ስለበሽቶ አለማወቅ ብቻ ሳይሆን ሲታመሙ ሆስፒታል ሄዶ ለመታከም ሆስፒታሎች በጣም ውድ ናቸው ማለት ወጪ የላቸውም። ዝም ብሎ በነጻ ያርጉ አይደለም፣ ይገባናል። ሁሉም አለ፣ ግን ዘዴ መፈለግ ያለበት እነሱ ሳይጎዱ ሰውም ሳይጎዳ መንግስት የሚልን አይቶ ዘዴና ትክክለኛ የሆነ ሚድል ግራውንድ የሆነ ነገር ሊፈለግ ይገባዋል።
መልካም። ግራና ቀኝ ያሉ ሁኔታዎችን ማዛመድ ወደሚችልበት ጉላው ዳለ አንድ ሌላ ጭብጥ ልሰጣችሁ። ብዙ ንጹሃን ዜጎች በየቀኑ የሚገደሉበትን አሳዛኝ ሁኔታ ጨምሮ ኢትዮጵያ በአሁኑ ሰዓት እጅግ የበረከቱ ብዙ ፈተናዎች ያሏት አገር ብትሆንም በአንጻሩ ኮቪድ የኢኮኖሚ ቀውስ ሊያስከትል የሚችል ብዙ ፈተና ነው። በቂ ትኩረት የሚሰጠው የብሔራዊ ደህንነት ጉዳይ ተደርጎ መወሰድ አለበትም ብላችኋል። ከፍተኛ የውጭ ምንዛሪ የሚያመጣው የኢትዮጵያ አየር መንገድ መብረር የማይችልበት ቦታ ጭምር ተፈጥሯል። የኢትዮጵያ አየር መንገድ ብቻ አይደለም፣ ቀደም ሲል ወረርሽኙ እጅግ በተባባሰ ሁኔታ ውስጥ በነበረበት ወቅት ከሀገሯ የሚነሱ በረራዎች ወደ ዩናይትድ ስቴትስ ተከልክለው እንደነበረ ሁሉ እንግሊዝም ዛሬ ይህንኑ ወረርሽኝ ለመቆጣጠር በያዘችው ውጥን ያን ለመቋቋም ይረዳኛል ያለችውን እርምጃ ወስዳለች። የኢትዮጵያ አየር መንገድም እንዳይገቡ ከከለከለቻቸው አየር መንገዶች ዝርዝር ውስጥ ገብቷል። ነገ ምን እንደሚመጣ ባይታወቅም በእነኚህ ሁሉ ፈተናዎች ውስጥ ግን የኮቪድ ነገር አሁን ያሉትንም ፈተናዎች ሊያባብስ የሚችል እንጂ ይቆይ የሚባል እንዳልሆነ በትንታኔያቸው አሳይታቸዋል። በዚህ ሰዓት ይህን ውይይት የሚከታተል አንድ አድማጭ አስቡና ያ ሰው ባለበትም ሀገር ያለውን ጨምሮ በሀገሩ ያለው ሁኔታ ደግሞ ይበልጥ ለሚያሳስበው በዚህ ሰዓት ይህን ውይይት ለሚከታተል አድማጭ ምን እንዲያስብ ትመክራላችሁ? በምን መልኩስ አንታዩ የሆነ አስተዋጽኦ ማበርከት ይችላል? ዶክተር ገበየሁ ሶል አስቀድም።
ጥሩ። የጤና ተቋማት ህክምና መስጫ ቦታዎችን ወይም ሙያተኞችን በኮቪድ ማጠናከር ዘለቄታ ያለው ውጤት ስለሆነ እያንዳንዱ ግለሰብ በዛ በኩል ማሰብ አለበት። ግን እንደ ግለሰብ መጀመሪያ ኮቪድ በሽታው አለ ብሎ ማመን አለበት። ሁለተኛ የሚሰራጭበትን መንገድ ስለሚያውቅ ከግለሰብ ማስክ ማድረግ ጀምሮ ቤተሰብና ጎረቤት ከመምከር ጋር ሀዘንም ሆነ ሰርግ፣ ክርስትና፣ ቃለ መሄድ ሌሎቹንም ከመምከር ጋር አብሮ የሚሄድ ነገር ነው። እያንዳንዱ ሰው መምህር ወይም ምንድን ነው ደቀ መዝሙር መሆን አለበት በዚህ ጉዳይ። ምክንያቱም ተላላፊ በሽታ ምንም ጊዜ ቢሆን የአንድ ሰው ችግር አይደለም፣ ይሄ በብዛት ስለሚሄድ ነው። ሁለተኛ ኮቪድን መቆጣጠር ካልተቻለ ሀገሪቱ ውስጥ አንዳንዱ ለኢኮኖሚ ለእንጀራ ሲል ጥሶ ይሄዳል፣ ግን ያ እንጀራው ላይ መልሶ አመድ እንደመነስነስ ነው። ቁጥጥር ካልተደረገ ቫይረሱ ቁጥጥር ስር ካልዋለ ታማሚ ከበዛ የኢኮኖሚ አውታሮች ይጎዳሉ። እና ያ ደግሞ ማሰብ ያለበት ሀገሪቱ ውስጥ ብቻ አይደለም፣ ከሀገሪቱ ውጭም በሀገሪቱ ላይ ሊመጣ የሚችል ተጽዕኖ አለ። አሁን እንግላንድ ነች፣ ነገ ጧት አሜሪካ፣ ሌሎቹም ሊያደርጉ ይችላሉ። አውሮፓ የምናየው ነው። የፈረንሳይ ቦርደር ጀርመን ትዘጋለች። እንግላንድ ላይ አዲሱ ቫይረስ ሲመጣ ድፍን አውሮፓ ዘግቷቸው ነበር እና ኢትዮጵያ ላይ የውጭ እንትን ቢዘጋ የሚደርሰውን ጉዳትም ማሰብ ያስፈልጋል። ሌላው አንድ ያልተነጋገርነው ነገር ምንድን ነው? እንግላንድ ኢትዮጵያ ላይ በር ስትዘጋ አንዱ ምክንያት ስርጭቱ ከፍት ብሏል ነው። ሁለተኛው ምክንያት ግን በሀገራችን ውስጥ የሚዘዋወሩን የቫይረስ ዝርያ አታውቁም የሚል ነው። ይሄ የእኛ ሀገር ሳይንቲስቶች አሉ፣ እኛ ልጆች የሆኑ ይሄ ነገር ተጀምሯል። እና ዶክተር ናውጋው እንዳለው ይሄ የመንግስት ወይም የጤና ጥበቃ ሳይሆን ባለ ሀብቶች አሉ፣ ትንሽ ብዙ አውጥቶ ብዙ ማድረግ ይችላሉ። እዚህ ሀገር ብዙ ነገር በባለ ሀብቶች ፋውንዴሽን ነው የሚሰራው። እና እዚህም የምርመራው አይነት ላይ እንደው ደቦም አድርገው በየዩኒቨርሲቲዎች ሄደው ምን እንርዳ ብለው ይህን ነገር ከፍ ቢያደርጉ፣ አንደኛ የሚዘዋወረውን ቫይረስ ማወቅ ጥሩ ነው። ክትባት ላይ ጉዳት አለው፣ ሕክምና ላይ ጉዳት አለው፣ መልሶ መያዝ ላይ ጉዳት አለው። እና የሚዘዋወረውን ቫይረስ ማወቅ ጥሩ እና በተለያየ አቅጣጫ ለኮቪድ መደረግ የሚገባውን ነገር ማድረግ፣ መምከር፣ ማስተማር እንደገና ደግሞ ለኮቪድ ተብሎ የሚደረገው ነገር ዘለቄታ ጥቅም ያለው እንጂ የአንድ ሰሞን የዘመቻ ነገር አለመሆኑን መረዳት አለበት ነው ብለው።
መልካም። ዶክተር አሰፋ
እንግዲህ እያንዳንዱ ሰው ውጭ ሀገር ያለ ከሆነ ያው እንግዲህ ብዙ ሰው የሶሻል ሚዲያ ይጠቀማል፣ ፌስቡክ ምን እንደ በሚችለው መጠን የሚቀጥለውን አንድ ሳምንት እንኳን ኮቪድ የሚመለከት መልእክት ቢልክ፣ በሽታው አለ፣ ሰው እየሞተ ነው፣ ከአሁን በኋላ ገና ብዙ ሰው ሊጎዳብን ይችላል እና ቤተሰቡን አገር ቤት ያለውን ሰው በሙሉ እንደው ማስጠንቀቂያ ነገር ቢልክ እንደኝ ደግሞ ነው ለቅሶቹም ሰርጎቹም ምኖቹም ደግሞ እንደው በጣም በጣም መቀነስ አለባቸው። በርግጥ ባህላችን አስቸጋሪ ቢሆንም አሁን ግን ያን ማረግ የምንችልበት ደረጃ ላይ አይደለም ያለ ነውና አለ ፊታችን ላይ ነው ብዙ ሰው ሊገልብን ይችላል የሚል መልእክት ያስተላልፈ ሁሉም ሰው እንደ ማስጠንቀቅ ቢችል አቅም ያለው ደግሞ ማስክ መግዣም ቢደጉ ምክንያቱም አንዳንድ ሰው እንደገባኝ ከአቅምም ነው ማስክ ሳያደርግ የሚሄደው ብዙ የቀን ሰራተኛው ምኑ ብቻ ሁኔታው በጣም ያሳዝናል እና መደጎም እዛ ላይ እንደሱ ብናደርግ ቲንክ ለውጥ እናመጣለን ትንሽ
መልካም ለሁላችንም የሚሆን ነገር አለ ያሉ ነው በየበኩላችንም እናደርጋቸው ዶክተር እናውጋው የመጨረሻው እድል እርሶ ነው
ብዙ ጥሩ ጥሩ ነገሮች ተነስተዋል ግን ይህንን ነገር ለመቆጣጠር እያንዳንዱ ሰው እያንዳንዳችን እንደ ወታደር እንደመሆን ማለት ነው አክቹዋሊ ብዙ ጊዜ ወላጆቻችን በኢትዮጵያ ባህል እኮ ተናግረው ጨርሶታል ለምሳሌ ፈሪ ለናቅ ይላል እና አሁን ይሄ ኮቪድ ላይ አለማድረግ ደፋር ጀግና መሆን አለ መፍራት የማወቅ ምልክት የመገንዘብ ይሄ ሊመጣ ይችላል ብሎ አዌር መሆን እና ግንዛቤ ነው ምሳሌ ብዙ ጊዜ ይሉኝታ አንዳንዱ ደግሞ አንዳንዱን ብዙ ሰው የሚያጠቃው ደግሞ ይሉኝታ ነው በይሉኝታ ልቅሶ ልሄድ ግን እኮ ለዛ ለሰው ያለቁስ ሄዶ እኮ ደግሞ ራስን መሞታል ወይም ደግሞ የጥንቀት ባልሆኑ ወይ አንድ ባልሆኑ በይሉኝታ ወይም ደግሞ በራስን ይሄ አይነትም ሰው እኮ ጤነኛ ከሆነ ገና ብዙ ጥንቀቶችን ብዙ ፋሲካዎችን ብዙ አመታሎችን እኮ ሰው ሊያከብር ይችላል እና ፕራዮሪቲዎቹ ቀስ ብሎ ማሰብ እና ይሄ እንደዚሁ ቀላል እንዳልሆነ እና ደግሞ ስለ ራስ ብቻ ሳይሆን እንደውም ብዙ ጊዜ 40% የሚሆነው የሚተላለፈው ኤሲምፕቶማ ምልክት በሌለባቸው ሰዎች ነው ኮቪድ ላይ እና ለሌላውም ማሰብ ልክ አሁን አንድ ሰው ሀይዌ ላይ ሲያሽከረክር ጠጥቶ ከሆነ ምን ከሆነ ለራሱ ብቻ ይሞታ ብቻ ሳይሆን ሌላም ሰው ሊጎዳ ይችላል ይህን የኮ በቃ ጦርነት ኢንቪዚብል እንደውም አሁን ሞር ግልጽ እየሆነ መጣ ግን ኢንቪዚብል የሆነ ጦርነት ነው እና ለራስን መጠበቅ ብቻ ሳይሆን ራሳችንን ከጠበቅን ሌላውንም እንንከባከባለን አሁን ብዙ ሽማግሌዎች የሚሞቱት ወይ ቤት የሚሰሩ ሰዎች ሌላ ሰዎች ከውጭ እያዙት የመጡ ነው እና አንዳንዴ ደግሞ እኛ ሰው አይ እግዚአብሔር እኔን እንደሚያስጥ እግዚአብሔርማ ጭንቅላቱን አምሮውን ሁሉ ሰጥቶናል አለዚያ እኮ ሁሉ አንገት ላይ ማቆም ምን ነርቭ ምን አሰራው አንገት ላይ ማቆም ይችል ነበር ሁሉ ነገር እሱ ባረክ አለበት እሱንም እሱ የሚሰራውንም ለማገዝ ይመስለኛል ለሰዎች ወሩ እንዲያልኩ ምናምን እና የሰው ልጅ እኮ ማርስ ላይ ያለ አውሮፕላን ሰጥቷል ብዙ ነገር አድርጓል ግን ቤዚክ የሆነችዋን ራስን የሚያጠፋን በሽታን ኢንፌክሽንን በመሰረቱ አንድ ሰው ሊከላከል ይችላል እና ኢንፌክሽን እንደ ካንሰር አይደለም ጓደኞቼ የኤክስፐርት ናቸው ግን እንደዚህ በቆንሰሉ እንደ ኤች አይ ቪ ኤድስን በሌሎችም ላይ ታይቷል ጥንቃቄ ሁልጊዜ ይከላከላል እና እንግዲህ መንግስትንም ስንል ፕራይም ሚኒስተር ኦፊስን ብቻ ሳይሆን እያንዳንዱ ኃላፊ የሆነው የዩኒቨርሲቲ ፕሬዚዳንት የባንክ ፕሬዚዳንት የኢንሹራንስ ፕሬዚዳንት ሁሉም ሰው ኃላፊ ላይ የሆነው የኢትዮጵያ ህዝብ አስተምሮት የዜጋ ሁሉም ሰው ሁላችን እያለ ነው ስለዚህ ህዝባችን በሚጎዳበት ጊዜ እኛ ህዝቡን መውቀስ ሳይሆን እኛ ምሳሌ መሆን ይገባል በጥንቃቄ እንዴት መደረግ እንዳለበት ምሳሌ መሆን ይገባል እና ኢትዮጵያን ጠንካሮች ነን እንድንን ሽብርክ አለን ከስተታችን እንማራለን ትልቅ ነገር ደግሞ በህይወት አለመሰሳት ሳይሆን ከስተት መማር ነው እና ይህንን በሚቀጥለው አመት ደግሞ እንዴት ነው ሰር አረግ ነው ከኛ የሚያቅት የለም የሚል ፕሮግራም
ወይ ታዘጋጅልኝ ይሆናል። መልካም ከተስፋው ጋር ነው የጨረሱት። በርግጥ በዚህ በሚያስጨንቀው ጊዜ ውስጥም ተስፋ ማድረግ አለብን። በተጨባጭ ሊደረጉ የሚችሉትን የታለፉትን አሁንም እድል ያላቸውን ጨምሮ በዝርዝር ተወያይታቸዋል። ተስፋ አድርጋለሁ የሚቀጥሉት እርምጃዎች ሌላ መንገድ የሚያሳዩበት ሁኔታ ይፈጠራል። በዚያ ሁኔታ ውስጥ መልሼ እንደማገኛችሁ አምናለሁ። ዶክተር ናውጋው ማህሪ፣ ዶክተር አሰፋ ጀጃው መኮንን፣ ዶክተር ገበየው ተፈሪ እንግዶቼ ሁላችሁንም ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
እግዚአብሔር ይስጥልኝ።
ቸውን በድረገጻችንና በማህበራዊ ድረገጾቻችን ታገኛላችሁ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አድማጮች አሁን ዘና እንድትሉ የሙዚቃ ፋታ እንስጣችሁ። በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። በትላንትናው ዝግጅታችን ደስቲኒ ኢትዮጵያ የተሰኘው አገር በቀል ድርጅት ኢትዮጵያ ውስጥ በተለይ በኮሮና ቫይረስ ወረርሽኝ ወቅት ሀገራዊ መወያያ መድረኮችን ለመፍጠር በሚያደርጋቸው እንቅስቃሴዎችና ወጣቶች በፖለቲካና ሀገራዊ ውይይቶች ላይ ይኖራቸው ስለሚገባ ተሳትፎ ከድርጅቱ መስራችና አስተባባሪ አቶ ንጉሱ አክሊሉ ጋር ውይይት አድርገን ነበር። አቶ ንጉሱን ያወያየችው ስምንት ሸቆየናት ለዛሬ ቀጣይና ወጣቶች በሀገር ግንባታና ብሔራዊ እርቅ ዙሪያ በሚኖራቸው ሚና ላይ የሚያተኩረውን ክፍል አሰናድታለች።
ዴስቲኒ ኢትዮጵያ ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የተለያየ ፖለቲካዊ ተሳትፎ ያላቸው ግለሰቦችን፣ ፖለቲካ ፓርቲዎችንና ተቋማት በማወያየት ሀገራዊ መግባቢያ መድረኮችን ለመፍጠር ጥረት ሲያደርግ ቆይቷል። ሆኖም ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮቪድ-19 ወረርሽኝ ምክንያት እንደዚህ አይነት ውይይቶችን በአካል ለማካሄድ አዳጋች ሆኖ ቆይቷል። ታዲያ ዴስቲኒ ኢትዮጵያ በዚህ ወረርሽኝ ወቅት በኢትዮጵያ ተጀምረው የነበሩ ሀገራዊ ውይይቶችን ለማስቀጠል ምን እያደረገ ነው ስንል የድርጅቱ መስራች አቶ ልጉሱ አክሊሉን ጠየቅናቸው።
ኮቪድ ፖለቲካዊና ኢኮኖሚያዊ ችግሮች በማወሳሰብ ረገድ ከፍተኛ ሚና ተጫውቷል። አንዱ ያወሳሰበብን ነገር እንደልባችን ተሰብስበን እንዳንነጋገር፣ እንዲህ አይነት መልካም ሪፖርቶችን ወደ ህዝብ ማድረስ እንዳይቻል አድርጓል። ምርጫ እንዲራዘም አድርጓል። ብዙ ነገሮችን አውቋል። እኛ ልክ ይህንን ነገር ማድረግ ሲያቅተን ያደረግነው ነገር ምንድን ነው? ይህንን ነገር በአካል በየክልሉ ሄደን ለህዝቡ ማድረስ ባንችል እንኳን ለምን ያሉንን ሌሎች ቴክኖሎጂዎች አንጠቀምም ብለን ወደ ነሐሴ አካባቢ ረጅም ዝግጅት ካደረግን በኋላ ያሉንን ቴክኖሎጂዎች በሙሉ አንድ ላይ አምጥተን የተወሰኑ ሰዎች አዲስ አበባ እንዲሰበሰቡ፣ የተወሰኑ ሰዎች ደግሞ ከያሉበት ክልል ኦንላይን እንዲገቡ አድርገን፣ የተወሰኑ ደግሞ በስልክ እንዲገቡ እያደረግን ውይይቱን ለመከተል ጥረት አደረግን። ያን ጊዜ የገጠመን ተግዳሮት አንደኛ በየክልሉ በኢንተርኔት እንዲህ አይነት የዙም አይነት አገልግሎት በሚገባ መጠቀም በጣም ከባድ ነው። ስለዚህ የኢንተርኔት ኮኔክቲቪቲው ራሱ ትልቅ ተግዳሮት ነበረ። ሁለተኛው ሰዎች ዙም እንደዚህ የመሳሰሉ ቨርቹዋል ፕላትፎርምስ መጠቀም ገና ስላልጀመረ ራሱ የቴክኖሎጂ ተግዳሮትም ነበረብን። በሶስተኛ ደረጃ ይህንን ውይይት ስናደርግ ሙሉ በሙሉ ቨርቹዋል የምንገናኝበት አይደለም፣ ሙሉ በሙሉ ደግሞ በአካል ተገናኝተን የምናደርገው የሁለቱ ቅይጥ ነው። ስለዚህ ሁለቱን እንዴት አድርገን ማካሄድ እንችላለን የሚለው ከባድ ፈተና ነበር። ስለዚህ ከኢቢኤስ ቴሌቪዥን ጣቢያ ጋር ተነጋግረን ወሰኑ ሰዎች ከያሉበት ገብተው ባለፉት 6 ወራት እነዚህ 4 የኢትዮጵያ አማራጭ መዳረሻዎች ወይም ቢሆኖች ከተቀረጹ በኋላ ኢትዮጵያ እየሄደችበት ያለው መንገድ ምን ይመስላል፣ ወዴት እየሄድን ነው የሚል ጥያቄ ጠይቀናቸው ብዙ ተወያይተው በጣም ጥሩ ትንታኔ ሰጥተው ያን ነገር በቴሌቪዥን እንዲተላለፍ ተደረገ በዛ መልኩ ነው እኛ ለመወጣት የሞከርነው።
ባለፉት ጥቂት አመታት ውስጥ በኢትዮጵያ በተደጋጋሚ እየተከሰተ ያለው የፖለቲካ አለመረጋጋትና የሰላም እጦት በሰው ህይወትና በንብረት ላይ እያደረሰ ካለው ቀላል የማይባል ጥፋት ባለፈ በህብረተሰብ ውስጥ ጥሎት የሚሄደው ማህበራዊ ኢኮኖሚያዊና የስነ ልቦና ቀውስ እጅግ ከፍተኛ የሆነ ነው። ታዲያ ኢትዮጵያ ውስጥ በተለያዩ ጽንፍ ላይ ያሉ ሐሳቦችን አስተርቆ የጥላቻ አመለካከቶችን ለውጦ ወደ ብሔራዊ ውይይትና የእርቅ መድረኮች በአፋጣኝ ለመምጣት ይቻላል ወይ? ሁለተኛው ጥያቄያችን ነው።
እኔ በጣም ይቻላል ባይ ነኝ። ይሄ ያለንበትን ተጨባጭ ሁኔታ ስንመለከት ለረጅም ጊዜ ታፈነ ነገር ሰዎች ብዙ ሐሳባቸውን መግለጥ የሚያስፈታቸው የሆነበት ጊዜ ነበር። አሁን ግን ማንኛውም አይነት ሐሳብ እንደፈለገ ይገለጣል። ነገር ግን ፕሬሸሩ እየቀነሰ መሄዱ አይቀርም። ምክንያቱም ይሄንን በኃይል በቁጣ በጥላቻ ሐሳቤን እየገለጥኩኝ እሄዳለሁ ብሎ የሚያስብ ሰው ለተወሰነ ጊዜ ያን ስሜቱን እየገለጠ መሄድ ይችላል። ነገር ግን የሚያመጣለት ውጤት እንደሌለ ሲያውቅ ኦኬ ታዲያ ከጮስ በመለስ ከጥላቻ በመለስ ፍላጎቶችን ማሳካት የምችልበት ነገር ምንድነው ብሎ ሲጠይቅ ያለው አማራጭ አንድ ነው፣ በጠረጴዛ ዙሪያ መወያየት ነው። እና ያንን ነገር ማድረግ ይቻላል። ይሄንን ነገር ደግሞ እንዲህ አይነት መድረክ ያዘጋጁ ለሰዎች እድል መስጠት ያስፈልጋል። ይሄንን ነገር በተደራጀ መንገድ በተከናጀ መንገድ ባላዘጋጀን ቁጥር ደግሞ ያኛው ያልተደራጀው እንደፈለገ የሚሄደውና የሚነዳው አይነት ንግግር በጣም እየታበረ ሲሄድ ትንሽ ባህላችንን ይረብሽብናል። ስለዚህ ያኛውን የጠረጴዛ ዙሪያ ውይይትን የሚደግፍ በርካታ ማህበረሰብ እያዳበርን እየጨመርን ስንሄድ ይሄኛው ማይኖሪቲ ይሆናል፣ አናሳ ይሆንና ሰዎች በዛኛው አስተሳሰብ መመራት ይጀምራሉ። አደጋም የሆነው ይህንን ሰዎች የሚፈልጉትን መንገድ ነገር በስርዓት የሚናገሩበት ሌሎች ደግሞ ይህንን ሀሳብ የሚያዳምጡበት መድረክ ያላዘጋጀን እንደሆነ ነው።
እስኪ የወጣቶችን ተሳትፎ እኔ ደግሞ እንግዲህ አሁን እንዳነሳ ነው ባለፉት 5 አመታት እናም ከዛም በላይ ኢትዮጵያ ተደጋጋሚ የፖለቲካ አለመረጋጋቶች ይታዩባታል። ከቅርብ ጊዜ ወዲህ ደግሞ ግጭቶች፣ ግድያዎች፣ መፈናቀሎች ተበራክተዋል እና እዚህ ውስጥ ደግሞ የወጣቱ ተሳትፎ አለ። በተለይ ማህበራዊ ሚዲያ መስፋፋት ጋር ተያይዞ ወጣቶች በመረጃ ስርጭት በመቀበል እንዲሁም ደግሞ መሬት ላይ በሚታዩ ግጭቶች ውስጥ ተሳትፎች አለውና እስኪ የወጣቱን ተሳትፎ እንዴት ታየዋለህ?
በዋና ዋና ውይይቶች ውስጥ በርካታ ተዋናዮች በሚሳተፉበት ውይይቶች ውስጥ የወጣቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው ያለው። ይሁንና አንድ አሁን በቅርብኛ የገባን ነገር ምንድን ነው? ወጣቶችን በሁለት መንገድ ማሳተፍ ይቻላል። አንዱ ከተለያዩ ተዋናዮች ጋር ላይ ተዋህዶ መወያየት ነው። ሁለተኛው ደግሞ ወጣቶች ራሳቸው ደግሞ ለብቻቸው ሆነው እንደሚቀጥለው ትውልድ ኃላፊነት ተረካቢ አካላት ቁጭ ብለው ያለፈውንም የዛሬውንም የነገው እድል መፍጠር ያስፈልጋልና በዚህ መሰረት እኛ አሁን ዴስቲኒ ኢትዮጵያ እያደረገ ያለው ነገር ለምሳሌ ወጣቶችን ለብቻቸው እንዲህ አይነት ነገሮችን በሚገባ እንዲመለከቱ እያደረግንን ያለ ነው። ቅርብ ያደረግነው ነገር ምንድን ነው? ከ12ቱም ክልሎችና የከተማ መስተዳድሮች የተውጣጡ ከ80 በላይ የተለያየ ፖለቲካ አመለካከት፣ እምነት እና ስብጥር ያላቸውን ወጣቶች አንድ ላይ አምጥተን ኢትዮጵያ የትኛው መንገድ ላይ ነው ያለችው ብለን ጠይቀናቸው ነበር እና በጣም የሚገርም ሀሳብ ነበር ከወጣቶቹ ሲመጣ የነበረው እና ይሄ በቴሌቪዥን ይተላለፋል። በክልሉ ጊዜ ውስጥ ከአጀንዳ ማውጣት ጀምሮ እስከ ውሳኔ አሰጣጥ ድረስ ወጣቱ እያሳተፍን ካልሄድን ምን ሊመጣ እንደሚችል በሚገባ ያየንበት ሁኔታ ነው። መደበኛ ባልሆኑ አደረጃጀቶች አሁን ኢትዮጵያ ውስጥ ያለው የፖለቲካ ተሃድሶ እንዲመጣ ወጣቶች ያደረጉትን አስተዋጽኦ እስከ ሞት ድረስ ራሳቸውን ሰጠው ያደረጉትን ነገር አይተናል እና አሁን ያንን እንቅስቃሴ እውቀት ተሰጥቶት እድል ተሰጥቶት መድረክ ተመቻችቶለት እየተወያዩ ሀሳባቸውን እየገለጡ ውሳኔ ውስጥ የሚገባ እየተሳተፉ እንዲሄዱ ማድረግ ያስፈልጋል እና ይሄ አንዱ ነገር ነው። ሌላው ግን በሀገራችን ውስጥ ተጀመረ ያለውን ሀገራዊ ምክክር ውስጥ በሚገባ ወጣቶች በሀገሪቱ ዋና ዋና መሰረታዊ ጉዳዮች ላይ እንዲወያዩ እድል እየተመቻቸ ነው ያለው።
አድማጮች፣ ከዴስቲኒ ኢትዮጵያ መስራችና አስተባባሪ አቶ ንጉሱ አክሊሉ ጋር ያደረግነው ውይይት አላበቃም። የወጣቶችን የፖለቲካና ሀገራዊ ውይይት ተሳትፎ በተመለከተ ያደረግነውን ሰፋ ያለ ቆይታ በነገው ምሽት ፕሮግራማችን ይዘን እንመለሳለን። ጤና ይስጥልኝ።
ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24